ክብር ሁሉ ለአምላካችን ይሁን። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ላለው እንደምንላችኋል። ጌታ አምላካችን ስሙ ይባረክ። አሜን። ዛሬንም በእድሜያችን ላይ ጨመረ በፊቱ እንድንገኝ ፈቃድ ሆነ። የእግዚአብሔር ስም ብሩክ ይሁን። አሜን። ጌታ ይመስገን። እስቲ ሁላችንም ቆመን ጌታን ጥቂት እናመልካለን። በፊቱ እንጸልያለን። ጌታ አሁንም ተናገረን። ድምጽህን ሽተን መተናል። ካንተ የሆነ ድምጽ ወደኔ ይምጣ ይያልን። ጌታችንን እስቲ እናናግረዋለን። ሁላችንም ጌታችንን እናናግረው። ሁላችንም እስቲ እንጸልይ። ጸሎትን የሚሰማ አምላክ አለ በዚህ ስፍራ። ሕያው የሆነ አምላክ አለ በዚህ ስፍራ። ሃሌሉያ። ተናገረኝ፣ ድምጽህን አሰማኝ እንበለው እስቲ። ሃሌሉያ ሃሌሉያ። ከጌታ ድምጽ ሲመጣ የሚሆን ነገር አለ። ሃሌሉያ። የድርቁ አጥንት ተስፋ የሌላቸው ለክብር ሆኑ ዛሬ ለምለመው። ያለቀ ጉዳይ የሞተ ነገር ህይወት ያገኛል ጌታ ሲናገር። ጌታ ሲናገር ጌታ ሲናገር ጌታ ሲናገር ጌታ ሲናገር የደረቀ አጥንት ተስፋ የሌላቸው ለክብር ሆኑ ዛሬ ለምለመው። ያለቀ ጉዳይ የሞተ ነገር ህይወት ያገኛል ጌታ ሲናገር። የደረቀ አጥንት ተስፋ የሌላቸው ለክብር ሆኑ ዛሬ ለምለመው። ያለቀ ጉዳይ የሞተ ነገር ህይወት ያገኛል ጌታ ሲናገር። ጌታ ሲናገር ጌታ ሲናገር ጌታ ሲናገር ጌታ ሲናገር ጌታ ሲናገር ጌታ ሲናገር። ሃሌሉያ ሃሌሉያ ሃሌሉያ። አምላካችን ሆይ ተመስገን። ሃሌሉያ። ጌታ ሆይ እናመሰግናለን። እግዚአብሔር ሆይ ከፍ ከፍ እናደርጋለን። ክብርና ምስጋና ታላቅነት ሁሉ ለስምህ እንሰጣለን። በዚህ ስላለ እንደ ተስፋ ቃል እንደ ተናገርክ በመካከላችን ስላለ ስምህ ይባረክ። ጌታ ሆይ የሁላችንም ጆሮች የተከፈተ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ድምጽህ አዎ በርግጥ ይምጣ በመካከላችን። አንተ ተናገረን። በዚህ ቀን ካንተ ሳንሰማ ከዚህ ቤት እንዳንወጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ከዚህ ቤት ሳንሰማ ከአንተ አንደበት የወጣ ነገር ሳንሰማ እንዳንወጣ በኢየሱስ ክርስቶስ ስም እንለምንሃለን። ኦ ጌታ ሆይ ክብር ለአንተ ይሁን። ያንተ ድምፅ ሲመጣ ነገሮች ይለዋወጣሉ፣ ይቀያየራሉ፣ እንደነበሩ አይሆኑም። ሃሌሉያ። በጌታ በኢየሱስ ክርስቶስ ስም ድምፅህን አሰማን ጌታ ሆይ። ሃሌሉያ። አባቶች ስምህ ይባረክ። እናመሰግንሃለን። ሁላችን አንተን ተስፋ አድርገን አንተን ናፍቀን ድምፅህን ሽተን ወደዚህ ስፍራ መጥተናል። አንተ ሕያው ስለሆን ለልጆች መልካምን ሐሳብ የምታስብ አምላክ ስለምትናገረን እናመሰግንሃለን። ድምፅህን ስለምታሰማን ስምህ ይባረክ። እግዚአብሔር ሆይ ከፍ ከፍ በል። ተመስገን። እንወድሃለን። ደስ እያለን እናመልክሃለን። እግዚአብሔር ሆይ አንተ ስራችንን ሁሉ ሰራህልን። ያልተገባንን ሰማያዊ ስፍራ አስቀመጥከን። ጌታ ሆይ ስምህ ይባረክ። እናመሰግንሃለን። ከእኛ ማንነት ሳይሆን ካንተ አስደናቂ ፍቅር የተነሳ ዛሬ ታሪካችን ተለውጦ በመንግስት ውስጥ ተገኝተን በአንተ ስም ተጠርተን በፊትሃለን ጌታዊ እናመሰግናለን። ስለዚህ በደስታ እናመልካለን እንገዛልሃለን። ጌታዊ ክብር ላንተ ይሁን። ከፍ ከፍ በል ጌታዊ። በዚህ ሰዓት የጠላትን ስራ በጌታ በኢየሱስ ክርስቶስ ስም እንቃወማለን። ክብርን የሚቃወም እግዚአብሔር ላንተ መገዛታችንን የሚቃወም መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። ይህን አካባቢ ስፍራውን ለቆ እንዲሄድ በስም እናዛለን። በቃል ላይ ጌታ አባት ሆይ ውሸትን የሚናገር መንፈስ በኢየሱስ ክርስቶስ ስም እንቃወማለን። ቃሉን እንዳንሰማ ጆሮን የሚዘጋ ልብን የሚዘጋ መንፈስ በኢየሱስ ክርስቶስ ስም እንቃወማለን። ስፍራውን አካባቢውን ለቆ እንዲሄድ በስም እናዛለን። እግዚአብሔር ሆይ መንፈስ በዚህ ስፍራ ተጽዕኖ ያድርግ። እግዚአብሔር መንፈስ በመካከላችን በኃይል ይምጣ። እያንዳንዳችንን ይንካን። ጌታ ሆይ ለመናገርም ለመስማትም ለመጸለይ መንፈስ ያግዘን፣ መንፈስ ጉልበት ይስጠን። እግዚአብሔር ሆይ ስምህ ይባረክ። ከፍ ከፍ እናደርግሃለን። ክብር ምስጋና ታላቅነት ሁሉ ለስምህ ይሁን። ሁሉንም ላንተ አሳልፈን ሰጠን። በጌታ በኢየሱስ ክርስቶስ ክብር ስም አሜን። ዘጸአት ምዕራፍ 4 ላይ እናወጣለን። ዘጸአት ምዕራፍ 4 ቁጥር 24 እስከ 27 ድረስ አነባለሁ። ኦሪት ዘጸአት ምዕራፍ 4 ከቁጥር 24 እስከ 27 የጌታ ቃል እንዲህ ይላል። እንዲህም ሆነ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገድለውም ፈለገ። ሲፓራም ሚስቱ ባልጩት ወሰደች፣ የልጇንም ሸለፈት ገረዘች፣ ወደ እግሩም ጣለችው። አንተ ለእኔ የደም ሙሽራ ነህ አለች። ከእርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደም ሙሽራ ነህ አለች። እስቲ ቁጥር 24ን አንድ ላይ እናንብበው። እኔ ስል ትከተሉኛላችሁ። እንዲህም ሆነ በመንገድ ላይ ባደረበት ስፍራ እግዚአብሔር ተገናኘው፣ ሊገድለውም ፈለገ። የእግዚአብሔር ቃል ስለ ሙሴ ነው የሚናገረው። በዚህ ስፍራ ላይ ሙሴ ታላቅ የእግዚአብሔር ሰው የእግዚአብሔር ራእይ ተቀብሎ ሕዝቡን ከባርነት ለማውጣት ለአገልግሎት እንደወጣ ከተፈጠረው ንግግር አንዱ ነው ይሄ። እግዚአብሔር እና እሱ መካከል ከተፈጠረው ነገር ገና ለአገልግሎት እየተዘጋጀ እየወጣ ያለበት ሰዓት ነው። ሙሴ በጣም ከነቢያቶች መካከል ለየት ያለ ሰው ነው። እግዚአብሔር በጣም የተጠቀመበት ሰው ነው። ከነቢያቶችም የተሻለ ነቢይ ነው። ለምንድነው እግዚአብሔር ሲመሰክርለትና ለመጽሐፍ ቅዱስ ላይ ሌሎች ነቢያቶችም ነበሩ በዛ ዘመን። ነገር ግን ስለ ሙሴ ሲናገር በአንድ ወቅት ላይ ሙሴ ከኔ ጋር አፍ ለአፍ የተነጋገረ ሰው ነው እያለ ሲናገር ሲመሰክርለት እናያለን። አፍ ለአፍ የተነጋገረ ሰው ነው እሱ። እንደ ሰው ከሰው ጋር እንደሚነጋገር እሱ እኮ ከኔ ጋር አፍ ለአፍ የሚነጋገር ሰው ነው እያለ ይመሰክርለታል። ሙሴ ሌላው ከሚገርመው ነገር ብዙ ጊዜ ከሞት ያመለጠ ሰው ነው። ገና በሕፃንነቱ ፈርዖን የሚወለድ እስራኤላውያን በጣም እየበዙ በመጡ ጊዜ የሚወለዱት በሙሉ እንዲገደሉ አስቦ አዋጅ አወጣ። አዋላጆቹን መከረ። ወላጆቹ ያማረ በሆነ እንደሆነ ባዩ ጊዜ 3 ወር ሸሸጉት ይላል። ከዛ በኋላ ግን በቃ እንግዲህ ብለው በውሃ ላይ ለቀቁት። ግን እግዚአብሔር ተጠንቅቆ ወስዶ የታረገው ፈርዖን ቤተ መንግስት ውስጥ እንዲያደግ አረገው። በቃ በሞት ተስፋ የቆረጡ ይመስላሉ ወላጆቹ። ነገር ግን እግዚአብሔር ተጠንቅቆ አይሞትም ብሎ ለተሻለ ነገር ስላሰበው ለተሻለ ነገር ስላቀደው ወደ ቤተ መንግስት ውስጥ መራው። በቤተ መንግስት እንዲያድግ አደረገው። ሌላው ደግሞ በዛው ቤተ መንግስት ካደገ በኋላ በጎለመሰ ጊዜ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ ይላል መጽሐፍ ቅዱስ ዕብራውያን ምዕራፍ 11 ላይ ስለ እምነት አርበኛው ሲናገር። እና በዛን ጊዜ በጎለመሰ ጊዜ ወጡ እስራኤላኖች ሲጨቆኑ አይቶ እስራኤላኖች ያለ አግባብ ጉልበታቸው ሲበዘበዝ ሲደበደቡ ባየ ጊዜ ታሪኩን ታቆታላችሁ እና አንዱን ግብጻዊ ምን አረጋው ይላል ገደለውና ባሻውስ ሸሸገው ይላል ይሄ ነገር ደሞ ታውቆ ነበር መጨረሻ ላይ ፈርዖን ሊገድለው ፈልጎ ነበር በዚህ ሰዓት ሊገድለው ፈልጎ ነበር ከዚህ ሰዓት ደግሞ በዚህ ሰዓት ደሞ ሸሽቶ አመለጠ አሁን ደግሞ በዚህ ሰዓት አሁን ያነበብነው ስፍራ አሁን ደግሞ ሊገደል ነው አሁንም የሚፈልገው ያለው በቀደሙት ጊዜ በጻንነቱም በጎልማሳነቱም ጊዜ ፈርዖን ነበር ሊገድለው የሚፈልገው ፈርዖን ነበር ሊገድለው የሚፈልገው አሁን ግን ፈርዖን አይደለም አሁን ግን ሊገድለው የሚፈልገው ማን መሰላችሁ ማን ነው እሱ ማን ነው ጮክ በሉ አይዟችሁ እግዚአብሔር ነው የጠራውን ሰው የለየውን ሰው ህዝቤን ታወጣልኛለህ ብሎ ይሄ በእምነት አስቀድሞ ገና በጎልማስነቱ ዘመን ቀንቶ በእምነት ተነሳስቶ ወደ ምድያም ተሰዶ 40 ዓመት ምድያም ምድር ተቀምጦ ከዛ በኋላ የህዝቤን ጩኸት አይቻለሁ መከራቸውን ተመልክቻለሁ ግብጻውያንም የሚያደርጉባቸውን አይቻለሁና እንድታድናቸው ከዛ ነጻ እንድታወጣቸው አንተን ደግሞ መርጫለሁ አንተን ደግሞ እልክሃለሁ ወደዛ ትሄዳለ ፈርዖን ፊት ቆማለ መልእክቴን ታደርሳለ ህዝቤ በነጻነት ይወጣል አስለቅቀዋለሁ ብሎ ተናግሮት ቀስቅሶት አምጥቶት ከምድያ ምድር አምጥቶት አሁን ምን ሊያረጋው ፈለጋ ምን ሊያረጋው እግዚአብሔር ሊገለው ምን አይነት ስራ ነው የሚሰራው እግዚአብሔር አሰኝ ሊገድለው አንድ ነገር አለ ማለት ነው እዚህ ቦታ ጋር አንድ ነገር አለ አንድ ነገር አለ በዚህ ቦታ ላይ እግዚአብሔር ሊያደርግ ያሰበው ነገር አለ ሙሴ ዋጋ የከፈለ ሰው ነው ሙሴ እንደተነጋገርን በግብጽ ቤተ መንግስት ውስጥ ያደገ ሰው ነው ሙሴ በዘመኑ ተንደላቆ መኖር የሚችል ሰው ነው በቃ ለስጋዬ ካለ በቃ ሁሉ ነገር አለው ምንም ችግር የለበትም ግን ምርጫ ያረጋው ከእግዚአብሔር ህዝብ ጋር መከራ መቀበል የእግዚአብሔርን ሐሳብ መፈጸም የእግዚአብሔርን እቅድ መፈጸም መጽሐፍ ቅዱስ ይመሰክርለታል በዕብራውያን ላይ ቀደም እንዳልኳችሁ በእምነት እንቢ አለ ይላል በእምነት የፈርዖን የልጅ ልጅ እንዳይባል በእምነት እንቢ አለ አልፈልግም አለ በግብጽ ከመገኝ ብዙ ትርፍ ይልቅ ከእግዚአብሔር ህዝብ ጋር መከራ መቀበል ይሻለኛል አለ በእምነት የግብጽን ምድር ተወ እያለ መጽሐፍ ቅዱስ በእምነት 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 እያለ ሶስት ጊዜ ደጋግሞ እምነት ያለው ሰው እንደሆነ ይናገራል እና እግዚአብሔር እንዲህ ብሎ ወስኖ ከወጣ በኋላ ሙሴ ከግብጽ ምድር ከወጣ በኋላ 40 ዓመት አቆይቶት እግዚአብሔር 40 ዓመት አቆይቶት ብዙዎቻችን እዚህ አሎናችሁም 40 ዓመት እና 40 ዓመት አስቀምጦት እዛ አሰልጥኖት አሁን አዘጋጅቶት ተገለጠለት በዛ ሰዓት ከ40 ዓመት በኋላ ተገለጠለት እግዚአብሔር ከዛ በፊት በእምነት ነው ቢያለም ይለው እግዚአብሔር ከዛ በኋላ ግን ከ40 ዓመት በኋላ ግን እግዚአብሔር ተገለጠለት አሁን ሰዓቱ ደርሷል አንተን የምልክበት አለ እግረ መንገዳችሁን እግዚአብሔርን ስለመጠበቅ አስቡ 40 ዓመት ነው የጠበቀው ሙሴ ያያችሁ በእምነት ወጣ ከተባለ በኋላ 40 ዓመት ነው የጠበቀው እምነት አለው እኮ የሰማው ነገር አለ ማለት ነው እምነት ከመስማት ይልል ለመጽሐፍ ቅዱስ የሰማው ነገር አለ ማለት ነው አንድ የእግዚአብሔር ነገር አለ ግን እግዚአብሔር ተገለጠለት ከ40 ዓመት በኋላ ተገልጦለት አሁን እልካለሁ አለው አሁን ትሄዳለህ አለው በሚሄድበት ጊዜ አንድ ያረፉበት ማለት ማታ ተኝተው ሳሉ እግዚአብሔር ተገናኘው ይላል ተኝተው ሳሉ በዛ ሰዓት ምድያማዊት በ40 አመት በቆየበት ስፍራ ምድያማዊት ሲፓራ የምትባል ሚስት አግብቷል ልጅ ደግሞ ወልዷል ማነው ስሙ ማነው የሚያቅ የመጀመሪያ ልጅ የሙሴ ጌርሳም ይባላል ልጅ አላቸው ሶስቱ አርፈው ተኝተው ሳሉ እግዚአብሔር ተገናኘው ይላል ሙሴን ተገናኘው ይላል እዛ ቦታ ላይ እግዚአብሔር ሙሴን ተገናኘው
በዛ ቦታ ላይ እግዚአብሔር ሊገድለው ፈለገ ይላል። በጣም አስደንጋጭ ነገር ነው። ነገር ግን ሊገድለው ፈልጎ ቢመጣም የሆነው ነገር ስናነበው ምንድነው? ሲፓራ ሚስቱ ባልጩት ወሰደች፣ የልጇንም ሸለፈት ገረዘች፣ ወደ ግሩም ጣለችው። አንተ ለእኔ የደሙሽራነ አለች። ከርሱም ፈቀቅ አለ። የዚያን ጊዜ ስለ ግርዛቱ አንተ የደሙሽራነ አለች ይላል። ሲፓራ ካረገችው ነገር የተነሳ ሊገድለው የመጣው እግዚአብሔር ከርሱ ፈቀቅ አለ ይላል። ትቶት ሄደ። ተመለሰ። እግዚአብሔር በቃ ተመለሰ። ከፊቱ ገና ትልቅ ያገልግሎት ዘመን አለ። ትልቅ ስራ አለ። እንደዚህ በታሪኩ ነገር እንደዚህ ባይሆንስ ኖሮ ብለን ብናስብ ሙሴ እዚህ ጋር ሊሞት ነበር ማለት ይችላል። ሊሞት ነበር እዚህ ቦታ ላይ እግዚአብሔር የሚፈልገው ነገር ባይደረግ ኖሮ። እና ታዲያ ምንድን ነበር የሚሆነው ቀጥሎ ታሪኩ ብላችሁ ማሰብ ትችላላችሁ። ምን ይሆን ነበር? እስራኤልን ማውጣት በሌላ ሰው እግዚአብሔር ይጠቀም ነበር ወይስ ምንድነው የሚሆነው ማለት ይቻላል። አዎ፣ ግን ወደዛ ሳንሄድ እዚህ ቦታ ላይ ሲፓራ ያደረገችው ነገር ነው ትልቁ ነገር እኔ ልናገር መፈልገው። ሲፓራ ያደረገችው ነገር የተጀመረውን የሙሴ ጉዞ በቀጥታ እንዲሄድ ያለመቋረጥ እንዲሄድ የእግዚአብሔር ሐሳብ የሙሴ እንቅስቃሴ ያለመቋረጥ እንዲሄድ ወደም እስከ መጨረሻ እግዚአብሔር እስካየለት ድረስ እንዲሄድ ትልቅ ሚና ተጫውታለች። ትልቅ ስራ ሰርታለች። ታውቃላችሁ፣ ትልቅ ሰዎች ከሚባሉ ሰዎች ጀርባ ስማቸው የማይታወቅ ነገራቸው የማይነገር ነገር ግን ትልቅ ስራ የሰሩ ሰዎች አሉ። ትልቅ ስራ የሰሩ በፍጥረታ በእግዚአብሔር ቤትም ከእግዚአብሔር ቤት ውጭም ማለት ነው፣ ከእግዚአብሔር ቤትም ውጭ። ነገር ግን በእግዚአብሔር ታሪክ ውስጥ ግን ይታወቃሉ። እግዚአብሔር ስሙ ይባረክ። በእግዚአብሔር ሐሳብ ውስጥ ግን ይታወቃሉ እነዚህ ሰዎች። በአዲስ ኪዳንም ቢሆን በብሉይ ኪዳንም ውስጥ ስንመለከት ሞት የሚያክልን ነገር ያቆሙ ሰዎች አሉ። ሞት የሚያክልን ነገር የከለከሉ ሰዎች አሉ። እንደነ አቢጌል በቤቷ ባለው አካባቢው ላይ ሁሉ ወንድ ላይ ሁሉ ዳዊት ዝቶ 400 ጦረኞች አሰልፎ እገድላለሁ ዛሬ አንድ ወንድ ቢቀር በዚህ ቤት እያለ ሲፎክር ሲመጣ አቢጌል ሮጣ ሄዳ እግሩ ስር ወድቃ ያንን የመጣውን ሊገድል የመጣውን ሰይፍ መለሰችው። የሱም ይባረክ። አሜን፣ ሃሌሉያ፣ አሜን። ነው ነጥቡ ገብቷችኋል አይደለ? ሊገድል የመጣውን ሊገድል ያጠፋ የመጣውን መለሰችው። እችም ሴት የምታረገው ማለት ሲፓራ ምድያማዊት ነች። ሙሴ እግዚአብሔር ተገናኘው ሲል እዛ ጋር ተገኝቷል። እግዚአብሔር የተገኘው ግን ልጄ ሆይ ካንተ ጋር አወጣለሁ ሊለው ሳይሆን ምን ሊለው ነው? አዎ፣ ከዛ በኋላ ይቺ ሴት ትልቅ ነገር አረገች። ዛሬ ይቺ ሴት በመጠኑ እንድናያት ብዬ ነው። ሙሴ ሊገደል ባለበት ሰዓት ይቺ ሚስቱ ሲፓራ ትልቅ ነገር አደረገች። እኔና እናንተን እግዚአብሔር በእንዲህ አይነት መልክ እንድናገለግል የሚፈልግ ይመስለኛል። በእንዲህ አይነት መንገድ ሊገደሉ ያሉትን ማለት ነው፣ ሊገደሉ ያሉትን እግዚአብሔር በሰጠን እውቀት እርሱን በመታዘዝ የእርሱን ሐሳብ በመለየት የእርሱን ፈቃድ በመለየት እነዚህ ሊገደሉ ያሉትን እንዲተርፉ ሕይወት እንዲያገኙ ወደ እግዚአብሔር ሐሳብ እንዲገቡ የማድረግ አገልግሎት እንድናገለግል ይፈልጋል ብዬ አስባለሁ። ብንታወቅም ባንታወቅም ስማችን ቢጠራም ባይጠራም ሲፓራ ሶስት ቦታ አካባቢ ይመስለኛል ስሙ የተጠራው። ያው ሲፓራን አገባ ሲባል እዚህ ጋር ደግሞ አንድ ላይ ነበሩ ሲባል በእግረ መንገድ ከሙሴ ጋር ተጠራለች። ግን ለሙሴ ትልቅ ስራ ነው የሰራችው። ትልቅ ስራ። እግዚአብሔር ስሙ ይባረክ። ያው አንድ ሰውን እግዚአብሔር ሊጠቀም ሲፈልግ አብሮ የሚያሰልፋቸው ሰዎች አሉ። በአንድም በሌላም መንገድ ለዛ ሰው የሚቆሙ ሰዎች አሉ። እግዚአብሔር ስሙ ይባረክ። አሜን። እና ሲፓራ ምንድን ነው ያደረገችው ነው? ሲባራ እንደ እኔ ስመለከት ሶስት ነጥብ እናገራለሁ። አጥራርኪ አጭር ስብከት ነው ያለኝ። ሶስት ነገር እናገራለሁ። ሲባራ እግዚአብሔርን ታውቃለች ወይም ለእግዚአብሔር እውቀት አላት፣ የቃሉ እውቀት አላት። እግዚአብሔር የሚፈልገውና የማይፈልገውን የሚወደውንና የሚጠላውን ነገር ታውቃለች። ማለት እግዚአብሔር ለአብርሃም የሰጠው ቃል ኪዳን ነበር። ምራፍ 17 ዘፍጥረት ላይ ደን ስናነብ እንዲህ ይላል እግዚአብሔር ቃል። ምራፍ 17 ቁጥር 9 ጀምሮ አነባዋለሁ። እግዚአብሔር ስለ ግርዛት የሰጠው ትእዛዝ ነበር ለሙሴ። እግዚአብሔር አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ተጠብቃለህ፣ አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዝ፣ የቁልፈታችሁንም ስጋ ትገረዛላችሁ፣ በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል። የስምንት ቀን ልጅ ይገረዝ፣ በቤት የተወለደ ወይም ከዘራችሁ ያይደለ በብርም ከእንግዳው ሰው የተገዛ ወንድ ሁሉ በትውልዳችሁ ይገረዝ፣ በቤቴም የተወለደ በብርህም የተገዛ ፈጽሞ ይገረዝ፣ ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል። የቁልፈቱን ስጋ ያልተገረዘ ቆላፍ ሰው ሁሉ ያች ነፍስ ከወገኗ ተለይታ ትጥፋ፣ ቃል ኪዳኔን አፍርሳለችና የሚል ትእዛዝ ለአብርሃም ሰጥቶ ነበር። እግዚአብሔር ለአብርሃም ሰጥቶ ነበር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ 12ቱን ነገድ ወለደ። 12ቱ ነገድ 70 ሆነው ወደ ግብጽ ገቡ። በዙ። ሙሴ ተነሳ። እቺ ምድያማውያን ሴት እስራኤላዊና አይደለችም፣ ነገር ግን የአብርሃም ዘር ነች። አብርሃም ሳራ ከሞተች በኋላ ኬጡራ የምትባል ሚስት አገባ። ኬጡራ ከወለደቻቸው ወንዶች ልጆች አንዱ ምድያም ነው። የምድያም ዘር ነች። ከዛ ከአብርሃም ካገባት ከቄጡራ ልጆች ጀምሮ እንግዲህ አብርሃም ለልጆቹ ያንን ትእዛዝ አስተምሯል ብዬ አምናለሁ። መጽሐፍ ቅዱስ ይመሰክርለታል። ሲናገር ለይስሐቅም ያስተምራል፣ ደግሞ ለሌሎቹም ከቄጡራ የተወለዱትም ያስተምራል። ይቺ ሲፓራ በዛ በምድያም ዘር ውስጥ ያ ትምህርት ተምራ ሊሆን ይችላል፣ ወይ ደግሞ ሙሴን ካገባች በኋላ ሙሴ የአባቶቻችን አምላክ የአብርሃም የይስሐቅ ያዕቆብ አምላክ እግዚአብሔር የሰጠን ሕግ ለአብርሃም እንዲህ ብሎ ተናገረው እንደዚህ አይነት ቃል ኪዳን ሰጠው ብሎ ሳያስተምራት እንዳልቀረ አምናለሁ። ምክንያቱም የእምነት ሰው ነው፣ ቃሉን የሚያምን ሰው ነው። በዚህም ሆነ በዛ ሲፓራ ያ እውቀት አላት። ስለ ግርዛት የምታውቀው ነገር አለ። ግርዛት ሁለት ዋና ነገር አለው ብዬ አስባለሁ። በብሉይ ኪዳን ሁለቱ እግዚአብሔር ያንን ህዝብ ለራሱ መርጦ አምላኩ ሊሆን እንዳሰበ ሲያመለክት እንደወሰነ ሲያመለክት ያንን ህዝብ መምረጡን ምልክት ነው። ያ ህዝብ ደግሞ ተመርጧልና በቅድስና መኖር አለበት፣ የእግዚአብሔር ነውና በቅድስና መኖር አለበት። የእግዚአብሔርን ትእዛዝ እየጠበቀ የእግዚአብሔርን ቃል እየፈጸመ መኖር አለበት። ስለዚህ በዚህ ቦታ ላይ ሙሴ ሲፓራና ጌርሳም አንድ ላይ ሆነው ሳሉ በተፈጠረ ሁኔታ ላይ እግዚአብሔር ተገናኘው ሙሴን። ሙሴ የተወለደው ጌርሳም ለምን እንዳልገረዘው አላውቅም። ምክንያቱም ይገርዙ ነበር፣ አባቶች በባዕድ ምድርም ቢሆኑ ይገርዙ ነበር። ምክንያቱም አብርሃም ለልጅ ለትውልዱ በሙሉ የሚባል ትእዛዝ ነው የሰጠው። ትእዛዙ እንደዛ ነው፣ ለዘሩ በሙሉ ነው የተሰጠው። የእግዚአብሔር ህዝብ ለመሆናቸው ምልክት ነው። አምላካቸው ለመሆኑ ምልክታቸው ነው። እነሱም ደግሞ ያንን ትእዛዝ መጠበቅ አለባቸው። አላደረገም ሙሴ። ትልቁ ነገር ይህች ሴት እውቀት ነበራት። ያ ነገር በተፈጠረ ጊዜ እግዚአብሔር በዛ ቦታ በተገኘ ጊዜ ለምን እንደመጣ ገባት። ግን በዚህ እውቀት አላቆመችም። እች ሴት አላቆመችም። ምን አደረገች መሰላችሁ? በሁለተኛ ባልጩ ታነሳች። ከዛ በኋላ ምን አደረገች? ገረዘችው፣ ታዘዘች። ያንን እውቀቷን ያን የምታቀውን የእግዚአብሔርን ቃል ታዘዘች። እውቀት ብቻ በቂ አይደለም፣ ማወቁ ብቻ በቂ አይደለም፣ መጽሐፍ ቅዱስን ማወቃችን ብቻ በቂ አይደለም። ከዚህም ከዛም ብዙ ምናቀው ነገር አለን፣ ብዙ ምናውቀው ነገር አለን፣ ብዙ ያከማቸነው እውቀት አለን። መታዘዝ ግን ይበልጣል። እግዚአብሔር ስም ይባረክ፣ አሜን። ያ እግዚአብሔር የሰጠንን ትእዛዝ ያ በደንብ አብጥርጥረን የምንናገረውን ነገር መታዘዝ የሚለው ነገር ግን የበለጠ ነው። እሷ ተነስታ ምን አደረገች መሰላችሁ? ባልጩት ወሰደችና ወዲያውኑ እግዚአብሔር የመጣበት ምክንያት ስለገባት ስለተረዳች እውቀቱን ስላገኘች እግዚአብሔር የሚፈልገውን ነገር እግዚአብሔር ደስ አልተሰኘም በእኛ ሁኔታ። እግዚአብሔር ተቆጥቷል። የሚፈልገው ያዘዘው ቃል ኪዳኑ አልተጠበቀለትም። ስለዚህ ማድረግ አለብኝ ብላ ሙሴ ቅስቀሳም የለ ወዲያውኑ እሷ ምን አደረገች? እግዚአብሔር የሚፈልገውን ነገር አደረገች። እግዚአብሔር ስሙ ይባረክ፣ አሜን። ወዲያውኑ ገረዘች። ሌላው ሶስተኛ ማለት እንፈልገው እግዚአብሔር ተገናኘው ሲል የእግዚአብሔር መገኘትን ሴንስ የምታደርግ ነች፣ የምትለይ ነች። እግዚአብሔር ሲገኝ ለምን እንደተገኘ ታውቃለች። በዛ ሰዓት ላይ እልልታ የለም፣ ጭብጨባ የለም፣ ሽብሸባ የለም። እዛ ቦታ እግዚአብሔር የመጣበት ጉዳይ ሌላ ነው። ሴንስ ታረጋለች፣ ትለያለች። እግዚአብሔር ተቆጥቶ ነው የመጣው፣ ደስ ሳይሰኝ ነው የመጣው፣ እግዚአብሔር እዚህ ጋር ሊገድል ነው የመጣው ብላ የወሰደችው ውሳኔ ከዛ የተነሳ ነው። የእግዚአብሔርን መገኘት ሴንስ ማድረግ እግዚአብሔር ይስጠን፣ አሜን። እግዚአብሔር አምልኩኝ ሲል አመስግኑኝ ሲል እንወቀው። ተዋረዱ ዝቅ በሉ ሲል ንስሐ ግቡ ሲል እንወቀው። አሜን ነው። ሃሌሉያ። ምክንያቱም ንስሐ በሚገባበት ጊዜ ስናመሰግን እንገኝ ይሆናል። ንስሐ በሚገባበት ጊዜ እግዚአብሔር ባዘነበት ሰዓት ማለት የመንፈስ ቅዱሱ ማደሪያዎች ነንና በመንፈሳችን የመንፈሱን ድምፅ መለየት ማለት ነው። መንፈሱ ምንድን ነው የሚል ያለው ምንድን ነው? የእግዚአብሔር መንፈስ የሚፈልገው ምንድን ነው? በዚህ ሰዓት የእግዚአብሔር መንፈስ ሲያዝን ይሰማናል። አንዳንዴ እኛ ራሳችን በግላችሁ አስቡ መንፈስ ቅዱስን ስታሳዝኑት ይሰማችኋል። እሱ ውስጣችሁ ሆኖ ሲያዝን ፊል ታደርጋላችሁ? ሲያዝን መንፈስ ቅዱስን ማሳዘን የሚባል ኃጢአት አለ መጽሐፍ ቅዱሳችን ውስጥ። በቃ ያዝናል። የዛን ጊዜ ላመስግን ምናምን ሳይሆን በእሱ ፊት መንበርከክ ያስፈልጋል ማለት ነው። ያንን ትለያ ነበር። ለየች። እኔና እናንተም ያንን ይስጠን። እግዚአብሔር ስሙ ይባረክ፣ አሜን። የቃሉን እውቀት ይስጠን። መታዘዝን ደግሞ ያስፈልገናል። ደግሞ መንፈሱ የሚለው ነገር እግዚአብሔር ሲገኝ ምን ሊል ነው የፈለገው? አሁን ተገኝቷል፣ ምንድን ነው የሚለው ያለው ምንድን ነው የፈለገው? እግዚአብሔር ይስጠን፣ አሜን። ከዛ በኋላ ነፍስ እናድናለን። ያረገችው ውሳኔ ነፍስ ሊገደል የነበረው ኖ አይገደልም። እግዚአብሔር ስሙ ይባረክ። ህይወት ተሰጠ። እግዚአብሔር ስሙ ይባረክ። ይቀጥላል፣ አገልግሎት ይቀጥላል። እግዚአብሔር ስሙ ወደ ፈርዖን መግባት ይቀጥላል አለ እግዚአብሔር። አሜን አሜን። እግዚአብሔር ስሙ ይባረክ። ቃል ኪዳኑን መጠበቅ ያስፈልጋል። ስለዚህ ቃል ኪዳን ሰጠ እግዚአብሔር ለአብርሃም ቃል ኪዳኑን ሰጠ ቃል ኪዳኑን አልተጠበቀም ነበር ለዚህ ነው እግዚአብሔር ደስ ሳይሰኝ ተቆጥቶ በዛ ስፍራ የተገኘው ቃል ኪዳኑ አልተጠበቀም ቃል ኪዳኑ አልተከበረም በሁለቱ መካከል በእግዚአብሔር ህዝብና በእግዚአብሔር መካከል የተቀመጠው ቃል ኪዳን አልተከበረም ለዚህ ነው የመጣው እግዚአብሔር በዛ ቦታ ሙሴን የመረጠውን ታገለግለኛለህ ያለውን ሊገድለው የመጣው ለዚህ ነው ቃል ኪዳኔን አልጠበቅም ብሎ ነገር ግን እግዚአብሔር ስሙ ይባረክ አብራው ያለችው አገዘችው እግዚአብሔር ስሙ ይባረክ አበደከመ ጊዜ ባላየ ጊዜ ምታይ ነበረችና እግዚአብሔር ስሙ ይባረክ አሜን አሜን ስለዚህ እግዚአብሔር ለሌሎች ለወንድሞች ለእህቶች እንደዚህ ያድርገን አሜን አሜን እግዚአብሔር ይመስገን ለሌሎች የህይወት መንገድ ያድርገን በውጪ ላሉት የህይወት ምክንያት ያድርገን እግዚአብሔር ይመስገን ጨርሻለሁ ቆመን እንጸልያለን ሃሌሉያ ስለ የህይወት መንገድ አርገኝ በሉት